VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አምሽታችኋል የጋቢና ቪ አድማጮች። የዛሬ ሐሙስ ህዳር 24 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል አንጋፋው ድምጻዊ መሐሙድ አህመድን ጨምሮ በርካታ ድምጻውያን የሚገኙበት የምስጋናና ድጋፍ ስነ ስርዓት ዛሬ በአሜሪካን ሀገር ዋሽንግተን ዲሲ ከተማ ይካሄዳል።
ክብራታችንን ለይሄንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት እናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው።
የዝግጅቱ አስተባባሪና የሚዲያ ኃላፊ የሆኑትን ወይዘሮ ልደት ሙለታን የሰማችሁት። ሙሉ ዝግጅቱ በምሽቱ ይቀርባል።
እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ልዩ ባህል፣ የራሳቸው ታሪክና ቅርስ አላቸው። በሀገራችን ህዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ጣፋንታቸውን ለመገንባት በጋብቻ በንግድና በእምነት በማስተናበር በርካታ የጋራ አኩሪ ሀገራዊና ከባባዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል።
የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ በትግራይ ክልል ስለተካሄደው ዘመቻና ዘንድሮ ስለሚከበረው የብሔር ብሔረሰቦችና ህዝቦች ቀን ከተናገሩት የተቀነጨበ ነው። ዝርዝሩ ወደ በኋላ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። የኢትዮጵያ ፌዴራል መንግስትና ሀገሪቱ ውስጥ ያሉ የተባበሩት መንግስታት ተቋማት ትግራይ ውስጥ በመንግስቱ ቁጥጥር ስር ወዳሉና እንዲሁም ከአማራና በአፋር ክልሎች ጋር በሚዋሰኑ የትግራይ አካባቢዎች ሰብአዊ ድጋፍ ለማድረስ የሚያስችል ስምምነት ተፈራረሙ። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር እርምጃውን ማድነቃቸው የተነገረ ሲሆን የረድኤት ተቋማቱ እርዳታ ለማድረስ እየተዘጋጁ መሆኑም ተገልጿል። በአካባቢው ወደ 600,000 የሚጠጋ ቁጥር ያለው ሰው አጣዳፊ እርዳታ እንደሚያስፈልገውና በተደረሰው ስምምነት መሰረትም ምግብ፣ መድኃኒቶችና ሌሎች አቅርቦቶች እንደሚጓጓዙም ተነግሯል። ትክክለኛ ቁጥር እስካሁን ከየትኛው ወገን ባይወጣም በጦርነት ውስጥ በሺዎች የሚቆጠር ሕይወት መጥፋቱ እየተነገረ ሲሆን ከ45,000 በላይ የሚሆን ሰው ለስደት መዳረጉም ይታወቃል። በሌላ በኩል ትግራይ ክልል ውስጥ እየተካሄደ ያለው ሕግን የማስከበር እርምጃ እየተከናወነ ያለው በሕገ መንግስቱ ስልጣን የተሰጣቸው ተቋማት ባሳለፉት ውሳኔ መሰረት ነው ሲሉ የተወካዮች ምክር ቤት አፈ ጉባኤ አደም ፋራህ ገልጸዋል። መንግስት ወታደራዊ እርምጃ እንዲወስድ ምክር ቤቱ ባሳለፈው ውሳኔ አፈጻጸም ላይ ጠቅላይ ሚኒስትሩ ለምክር ቤቱ ማብራሪያ እንዲሰጡ እንደሚጠይቁም ተናግረዋል። ይህ በእንዲህ እንዳለ በዚህ ዓመት እንዲካሄድ የታቀደው አጠቃላይ ምርጫ ከመጠራቱ በፊት አስፈላጊ ሁኔታዎች ሁሉ መሟላት አለባቸው ብለው እንደሚያምኑ የተቃዋሚ ፓርቲ መሪዎች አሳስበዋል። መሪዎቹ ለአሜሪካ ድምጽ በሰጡት ቃል ምርጫው ከመካሄዱ በፊት የህግ የበላይነት መረጋገጥ አለበት ብለዋል። ወደ ዓለም አቀፍ ዜናዎች እንሻገር። ለኮቪድ-19 በሚሰጠው ዓለም አቀፍ ምላሽ ለመምከርና ከወረርሽኙ ዳፋ ለማገገም የሚቻልባቸውን ስልቶች ለመቅረጽ የታለመ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በድረገጽ እየተካሄደ ነው። ለሁለት ቀናት በተያዘውና ዛሬ በተጀመረው ጉባኤ ላይ ከመቶ በላይ የሀገራት መሪዎችና የመንግስታት ከፍተኛ ባለስልጣናት እየተሳተፉ ይገኛሉ። በሀገሮች የመንግስታቱ ድርጅት ተግባሪዎች ተማሪዎች በግሉ ዘርፍና በክትባት አምራቾች መካከል የሚካሄደውን ክንዋኔ ለማሳለጥ የታሰበው ወገነ ብዙ ስትራቴጂ የዓለም ምጣኔ ሀብት ሊያንሰራራ የሚችልባቸውን መላምቶችም ይተልማል ተብሏል። ይህ በእንዲህ እንዳለ ኮቪድ-19 ወረርሽኝ ላለፉት 30 ዓመታት ምጣኔ ሀብታቸው ሲያሽቆለቁል የነበሩ 47 በማደግ ላይ ያሉ ሀገራቶችን ኢኮኖሚ በከፍተኛ ሁኔታ መጉዳቱን የተባበሩት መንግስታት የንግድና ምጣኔ ሀብት ሪፖርት አመላክቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለማህበራዊ መገናኛዎች ከለላ የሚሰጠው ህግ ካልተሰረዘ የሀገሪቱን የመከላከያ በጀት እንደማይፈርሙ መዛታቸው ከሁለቱም ፓርቲዎች እንደራሴዎች ብርቱ ተቃውሞ እያጋጠመ መሆኑ ተሰምቷል። ፌስቡክና ትዊተርን ለመሳሰሉ ኩባንያዎች ከለላ የሚሰጠው ሴክሽን 230 የሚባለው ህግ ሲጀመር ከመከላከያ በጀት ጋር ምንም ግንኙነት የለውም ብለዋል። የህግ መወሰኛ ምክር ቤቱ የጦር አገልግሎቶች ኮሚቴ ሊቀመንበር ሪፐብሊካኑ ጂም ኢንፎ ትላንትና ለጋዜጠኞች በሰጡት መግለጫ የሁለቱም ፓርቲዎች እንደራሴዎች የተጣጣመ ሀሳብ የያዘው የመጪው አውሮፓ የ2021 ዓ.ም የ740 ቢሊዮን ዶላር ሰነድ በተወካዮች ምክር ቤት የህግ መምሪያ ቀደም ሲል ጸድቆ ለህግ መወሰኛ ምክር ቤት ተመርቶ ነበር። ብሔራዊው የመከላከያ በጀት ፕሬዝዳንቱ በጠየቁት መሰረት የህጉን ሴክሽን 230 መሰረዝ እንደማይጠቁም የምክር ቤቱ አማካሪዎች የተናገሩ ሲሆን የሁለቱ ፓርቲ እንደራሴዎች ባልተለመደ ሁኔታ በጋራ ያንጸባረቁት አቋም ነው ሲባል ተገልጿል። በሁለቱ ፓርቲዎች ስምምነት የተደረሰበት ይህ የበጀት ህግ የባርነት አስተሳሰብ አራማጅና ተዋጊ የነበሩ ጄኔራሎች ስሞች ከወታደራዊ ተቋማት እንዲፋቁ የሚጠይቅ ሲሆን ፕሬዝዳንት ዶናልድ ትራምፕ ይህንንም ሀሳብ እንደሚቃወሙ ተነግሯል። አድማጮች፣ ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶዎች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አድርገን ወደ አሰናዳነው ፕሮግራም እንለፍ። በትግራይ ክልል የተካሄደው ህግ የማስከበር ዘመቻ ህገ መንግስታዊ ስርዓትን ተከትሎ በብቃትና በውጤታማነት የተከናወነ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ስላለው አጠቃላይ ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ጠቅሰዋል። አፈ ጉባኤው የዘንድሮ የብሔር ብሔረሰቦችና ህዝቦች ቀንም ለአመታት በብሔር ብሔረሰቦች ሲነግድ ከከረመው የህወሓት ቡድን ሽንፈት ማግስት መከበሩ ልዩ ያደርገዋል ብለዋል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባ ልካለች፣ ቀጥሎ ይቀርባል።
አፈ ጉባኤው አቶ አደም ፋራ ህወሓት ህገወጥ ድርጊቱን እንዲያቆም በምክር ቤቱ ተደጋጋሚ ጥሪ ቢደረግለትም ህገ መንግስቱን አደጋ ላይ የሚጥሉት ድርጊቶች ከማድረግ ሊቆጠብ አልቻለም ነበር ብለዋል። ይህንን ተከትሎ የህወሓት ምክር ቤት እንዲፈርስ ስራ አስፈጻሚው አካልም እውቅና እንዳይኖረው የፌዴሬሽን ምክር ቤት ውሳኔ ማሳለፉንም በሰጡት መግለጫ አስታውሷል። በክልሉም ግዛዊ አስተዳደር እንዲቋቋም ምክር ቤቱ መወሰኑና ውሳኔውም ህገ መንግስቱን ለማስፈጸም የወጣው አዋጅ ቁጥር 359 ህዝባር 95 መሰረት ያደረገ መሆኑንም ጠቁመዋል። መንግስት ይህን ቡድን በህግ ቁጥጥር ስር ለማዋል የወሰደው እርምጃ የንጹሐን ዜጎችን ደህንነት በጠበቀ መልኩ መሆኑንም ገልጿል። የህግ ማስከበር ዘመቻው በህገ መንግስቱ መሰረት በብቃትና በውጤታማነት መፈጸሙንም ምክር ቤቱ ገምግመዋል ሲሉም አፈጉባኤው ተናግረዋል። ምክር ቤቱ በቀጣይ በትግራይ ክልል የሚከናወኑ ተግባራት በህገ መንግስቱ መሰረት መፈጸም አለመፈጸማቸውን የሚከታተል መሆኑንም ተናግሯል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ በክልሉ ስላለው ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ገልጿል። ዛሬ የተጀመረውን የብሔር ብሔረሰቦችና ህዝቦች ቀን አከባበር ስነስርዓት በማስመልከት በአዲስ አበባ የተዘጋጀው የባህል አውደ ርዕይ ላይ አፈ ጉባኤው ባደረጉት ንግግርም የዘንድሮ በዓል በብሔር ብሔረሰቦች ስም የሚነግድ ካሉት ህወሓት ሽንፈት ጋር መገጣጠሙን አመልክቷል።
የዘንድሮ በዓል የሀገራችን ብሔሮች ብሔረሰቦችና ህዝቦች በህገ መንግስቱ የተጎናጸፏቸው መብቶች በተሟላ መልኩ እንዳይከበሩላቸው እንቅፋት የነበረውና በስማቸው ከመነገድ ውጪ ለውክልነታቸውና ፍትሃዊ ተጠቃሚነታቸው ደንታ ያልነበረው ከሃዲው የህወሓት ጁንታ ቡድን በለውጡ አመራር ብስለትና የአመራር ብቃት በጀግና የሀገር መከላከያ ሰራዊት የላቀ ብቃትና መስዋዕትነትና በመላው የሀገራችን ህዝቦች ተሳትፎ በተሸነፈበት ማግስት የሚከበር በመሆኑ ልዩ ትርጉም የሚሰጠው ነው።
የብሔር ብሔረሰቦች ቀን የአገሪቱ ህገ መንግስት የጸደቀበት ቀን እንደመሆኑ መጠን እለቱ የእኩልነት መብታቸው የተረጋገጠላቸው ህዝቦች የሚተዋወቁበት መድረክ መሆኑንም ተናግረዋል።
አገራችን ኢትዮጵያ የተለያዩ ብሔሮች ብሔረሰቦችና ህዝቦች ለረጅም ጊዜ በጋራ የኖሩባት ህብረ ብሔራዊ ሀገር ናት። እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ልዩ ባህል፣ የራሳቸው ታሪክና ቅርስ አላቸው። በሀገራችን ህዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ጣፋንታቸውን ለመገንባት በጋብቻ፣ በንግድና በእምነት በመሰናሰብ በርካታ የጋራ አኩሪ ሀገራዊና ከባባያዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል። እነዚህ ማንነቶች በበጎ ነገሮች ብቻ ሳይሆን ችግሮችንም ሲጋሩ መቆየታቸው ይታወቃል። በሀገራችን ኢትዮጵያ የሚገኙ ማህበረሰቦች ላላቸው ባህል፣ ቋንቋ፣ ሃይማኖት፣ ታሪክና ሌሎች ልዩነቶች እኩል እውቅናና ክብር በመስጠትና አካታች የሆነ የፖሊሲ እርምጃዎችን በመውሰድ በሂደት የጋራ ሀገራዊ እሴቶችንና ፍላጎቶች እንዲጎለብቱ ማድረግ ያስፈልጋል። ከዚህ አንጻር የብሔር ህገ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ባህላቸውን፣ ታሪካቸውን፣ ቋንቋቸውን የመግለጽ የማዳበርና የማስፋፋት ሙሉ መብት እንዳላቸው ይደነግጋል። በመሆኑ ይህ ኑ ኢትዮጵያን በአንድ መድረክ እንያዝ የባህል ኤግዚቢሽን ትልቅ ትርጉም የሚሰጠው ነው።
የአሜሪካ ድምፅ ያነጋግራቸው የአውደ ርዕዩ ተሳታፊዎችም የአፈ ጉባኤውን ሀሳብ አጠናክረዋል።
ስሜ መተካሽ ወዳጆ እባላለሁ። እኔ ከደቡብ ብሔር ብሔረሰቦች ከጎፋ ዞን ነው የመጣሁት። የብሔር ብሔረሰቦች ቀን ያው ህገ መንግስቱ የጸደቀበት ህዳር 29 ሲሆን የብሔር ብሔረሰቦች ቀን ለ15ኛው ጊዜ መከበሩ ህብር ብሔርነታችን ለአንድነታችን፣ አንድነታችን ለእኩልነታችን እያል ያው ብሔር ብሔረሰቦችን ማክበር ማለት ለእኛ አንዱ ብሔር ከአንዱ ብሔር ጋር የትውውቅ መድረክ ነው። ሁለተኛ ብሔር ብሔረሰቦች ሲባል አንድ ላይ ተቻችለን፣ ተፈቃቅረን፣ ተደማምረን በአንድነት የምናከብረው።
ህዝቀል ይባላለሁ። የብሔር ብሔረሰቦች ቀን ሲከበር ከእኩልነት አንጻር ጠቀሜታው እያንዳንዱ ብሔረሰብ አሁን እዚህ ጋር እንደሚታዩ የራሱ የሆነ ነገር አውጥቶ ሲያሳይ የሚሆነው ነገር ሁሉ የኔ ነው የሚለውን እድምታም የያዘ ስለሆነ እኩልነት ላይ የሚሰራው ስራ ወደፊትም ተጠናክሮ መቀጠል ያለበት ነው።
ዛሬ በአዲስ አበባ የተጀመረው የብሔር ብሔረሰቦችና ህዝቦች ቀን የባህል አውደ ርዕይ ላይ በፌዴሬሽን ምክር ቤት እውቅና ያገኙ 76 ብሔረሰቦች ተሳታፊ መሆናቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የኢትዮጵያ መንግስት ህግ የማስከበር ዘመቻ ያለውንና በትግራይ ክልል ከህወሓት ጋር ሲካሄድ የቆየውን ውጊያ በድል ማጠናቀቁን መግለጹን ተከትሎ በእርምጃው ላይ ለተሳተፉ አካላት የተዘጋጀ ልዩ የምስጋናና የድጋፍ ስነ ስርዓት ዛሬ በዋሽንግተን ዲሲ ከቀኑ 7 ሰዓት ጀምሮ ይካሄዳል። አንጋፋው ድምጻዊ መሐሙድ አህመድን ጨምሮ በርካታ ድምጻውያን በዝግጅቱ ላይ እንደሚገኙም አዘጋጆቹ ለአሜሪካ ድምጽ ተናግረዋል። ዝግጅቱን ካዘጋጁት መሃል አንዱ የሆነው የዓለም አቀፍ ዲያስፖራ የተግባር ምክር ቤት አባል የሆኑትን ወይዘሮ ልደት ሙለታን አነጋግረናቸዋል። ቀጥሎ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሲያካሂድ ቆየ ያሉትን ህግን የማስከበር ዘመቻ መጠናቀቁን የገለጹት ባለፈው ሳምንት መጨረሻ ላይ ነበር። ይህን ተከትሎ በአሜሪካን ሀገር የሚገኙት ሰላምና አንድነት ለኢትዮጵያ የዲሞክራሲ ግብረ ኃይልና ዓለም አቀፍ ዲያስፖራ የተግባር ምክር ቤት የጸሎትና የሙዚቃ ዝግጅቶችን ያካተተ ልዩ የምስጋና የድጋፍ ዝግጅት ዛሬ በጋራ አዘጋጅተዋል።
የዲያስፖራ ምክር ቤቱ አባልና የዝግጅቱ የሚዲያ ኃላፊ የሆኑት ወይዘሮ ልደት ሙለታ ለአሜሪካ ድምጽ እንደተናገሩት የዛሬው ስነ ስርዓት የተዘጋጀው የመከላከያ ሰራዊት አባላትን ጨምሮ በህግ ማስከበር ዘመቻው ላይ ለተሳተፉ አካላት ምስጋና ለማቅረብና ኢትዮጵያ ውስጥ ለተጎዱና ለተሰደዱ የህብረተሰብ ክፍሎች ድጋፍ ለማሰባሰብ ነው።
ዝግጅቱ የተዘጋጀው ያው እንደሚታወቀው የኢትዮጵያ ህዝብ በጠቅላላ በጭንቀት ላይ ነበረ። የህዝቦችን ጭንቀት ከዛ መውጣታችንን የሚገልጽ የድጋፍ ሰልፍ ነው። ክብሮታችንን ለሰራዊቱ ይህንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት የምናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው።
በህወሓትና በፌዴራሉ መንግስት መካከል በተካሄደው ወደ አንድ ወር ገደማ የፈጀ ጦርነት ወቅት ህዝቡ በጭንቀት ውስጥ ቆይቶ ነበር ያሉት ወይዘሮ ልደት በዛሬው ዕለት የተዘጋጀው ዝግጅት ከዚህ በኋላ ኢትዮጵያ ውስጥ ሁሉም ብሔሮች በእኩልነት የሚከበሩበት ለውጥ ይመጣል የሚል ተስፋ ማንጸባረቂያ መሆኑንም ገልጸዋል።
በጸሎትና በሃይማኖት አባቶች ይጀመራል። በጣም ብዙ አንጋፋ ዘፋኞች እንደነ መሐሙድ አህመድ፣ እነ ማሬቱ፣ ይሁኔ በላይ ብዙ አይነት አርቲስቶች በዝግጅቱ ላይ ተገኝተው ኢትዮጵያ በ27 ዓመት በአንድ አመራር ስትመራ የነበረች በመሆኗ አዲስ ለውጥ ይህንንም ለውጥ ለመደገፍ በዛውም ደግሞ ለህዝቦቻችን ድጋፋችንን ማሳያ ይሆናል በማለት ብዙ አርቲስቶች እዚህ ቦታ ላይ ተገኝተን ህዝባችንን እናነቃቃለን በማለት ተዘጋጅተዋል እና ያ ነው ፕሮግራሙ።
ባለፉት ሳምንታት ከዛም በፊት ደግሞ በነበሩት ጊዜያት ኢትዮጵያ ውስጥ ብዙ ሰዎች ሞተዋል፣ ተፈናቅለዋል እና ከዚህ በፊትም ሲነሱ ያየናቸው ጥያቄዎች አሉ። በእንደዚህ አይነት ወቅት የሙዚቃ ዝግጅት ሲደረግ ቅሬታ ይፈጥራል የሚሉ ሰዎች አሉና የሙዚቃ ዝግጅቱን ለምን መረጣችሁት?
አገራችንን ለሚጠብቁት ለወታደሮች፣ ይህንን ህግ ለማስከበር ለሀገራችን ሉዓላዊነት ለሚታገሉ ሰዎች ድጋፋችንን ለማሳየት ነው ጥሪ የተደረገው እና ሰው በአቅሙ በሚችለው ነገር ድጋፉን ማሳየት ስለፈለገ ነው። ለተጎዱትም ሰዎች በስተጀርባው ሌላም እንቅስቃሴዎች እየተደረጉ ነው ለእርዳታ። ይሄ ህዝብንም የማነቃቃት ህዝቡንም ኢንቮልቭ እንደሚያደርግ በህግ በማስከበር በኩል በተደረገው የህዝብ መፈናቀል ከዛም በፊት በነበሩት ግድያዎች ሁሉ አዝኖ ተጨንቆ ያሳለፈው ጊዜ ነው እና ይሄ ደግሞ አሁን አዲስ የሆነ የተለየ ለውጥ ይመጣልናል ብለን የምናስብበትና የምንመኝበት ጊዜ ስለሆነ ለጠበቀን ሰራዊት ድጋፍ በደስታ ለማሳየት ነው። አርቲስቶች ይህንን ቫለንቲር በማድረግ ነው የመጡት። እኛም ደግሞ በደስታ ተቀብለን ህዝቡን ለማስተባበር ተዘጋጅተናል።
ወይዘሮ ልደት ኢትዮጵያ ውስጥ በተደጋጋሚ ለሚታዩ ችግሮች በውጭ የሚኖረው የኢትዮጵያ ማህበረሰብ አስተዋጽኦ እንደሚያደርግ አጽንኦት ሰጥተው ይናገራሉ። የድጋፍ ዝግጅቱም የዲያስፖራው ማህበረሰብ ከዚህ አይነት ድርጊት እንዲቆጠብ መልእክት ማስተላለፊያ ነውም ይላሉ።
ዲያስፖራ ውስጥ በጣም ብዙ የኤትኒክ የጎሳ ችግሮች የሚያመጡ መልእክቶችና በማስተላለፍ የታወቀ ነው። ያንን ነገር ከራሳችን እኛ በምንችለው መንግስት የሚችለውን እዛ እንዲያደርግ እኛ መጠየቅ፣ ይሄ ይደረግ ብቻ ሳይሆን እኛ ማድረግ ያለብንን ነገሮች እዚሁ እያስተካከልን ኢንፍሉዌንስ ማድረግ፣ ከብሔር ወጣ ባለ በአንድነት በኢትዮጵያዊ አመለካከት ነገሮችን መቀየር እና ከራሳችን ያንን ነገር ከጀመርን ወደ ኢትዮጵያ የምንልካቸው መልእክቶችን ጥሩ ጥሩ ነገር ወደ ሀገራችን የምንልክበትን መንገድ ማስፋፋት ይኖርብናል። እሱ ላይ ነው አዘ ዳያስፖራ እንሰራለን ብለን የምናስበው።
አሁንም ድረስ ኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች እንደሚፈጸሙ፣ ሰዎች እንደሚገደሉና እንደሚፈናቀሉ የሚናገሩት ወይዘሮ ልደት መንግስት በትግራይ ክልል አሳክቶታል የሚሉት ህግ የማስከበር ዘመቻ በቀጣይ ለሚሰሩ ስራዎች ጅምር መሆን አለበት ይላሉ።
ይህንን ህግ የማስከበር እርምጃ ከተጨረሰ በኋላ የሚቀሩ ነገሮች አሉ፣ መቀጠል ያለባቸው ስራዎች አሉ። እነሱ እንደተባለው የሚቀጥል ከሆነ ሌላው እየቀለለ ይመጣል። በጣም ኢንፍሉዌንስ የሚያደርግ የብሔርን ጥቃቶች ኢንፍሉዌንስ የሚያደርገው ቡድን ከላይ ከተነሳ ሌሎችን በማስተማር ሆነ ሀሳብ በማስቀየር የህግ እርምጃን በመውሰድ ብዙ አይነት ነገሮችን በመቀየር ያንን ነገሮች የማስቆም እድሉ በጣም ከፍ ያለ ነው። ይሄ ነው ደግሞ ዋናው የምናከብረው ነገር። ኢትዮጵያ በእውነት እንደገና የኢትዮጵያዊነቷን የአንድነቷን የሁሉም ብሔር አንድነት እንደገና መስፋት የምንችልበትን መንገድ ቀዳዳ የተሰጠን ጊዜ ነው።
በዛሬው ዕለት የሚደረገው የድጋፍ ስነ ስርዓት ሜዳ ላይ እንደሚሆንና በዝግጅቱ ላይ የሚታደሙ ሰዎች ራሳቸውን ከኮሮና ቫይረስ ለመጠበቅ ማስክ በማድረግና ርቀታቸውን በመጠበቅ እንደሚታደሙ ወይዘሮ ልደት አስረድተዋል። በቀጣይም በኢትዮጵያ የተለያዩ ቦታዎች ለተጎዱና ለተፈናቀሉ ወገኖች ተከታታይ የገንዘብ ድጋፍ ማሰባሰቢያ ፕሮግራሞች እንደሚዘጋጁ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም መሰራት ያለባቸው ቀሪ ተግባራት እንዳሉ ከአሜሪካ ድምጽ ጋር ቆይታ ያደረጉ የተፎካካሪ የፖለቲካ ፓርቲ አመራሮች አስታወቁ። በኢትዮጵያ ከሚገኙ የተለያዩ ተቃዋሚ ፓርቲ አመራሮችን ያነጋገረው መስፍን አራጌ ነው። ዝርዝሩን እንደሚከተለው አሰናድቷል።
የመንግስት መገናኛ ብዙሃን ምርጫ 2013 ቁልፍ የሽግግር ምዕራፍ የሚል መሪ ሀሳብ ሰንቆ ከጠቅላይ ሚኒስትር አብይ አህመድ ጋር ተደርጓል ባሉት ውይይት ተፎካካሪ ፖለቲካ ፓርቲዎችና የሲቪክ ማህበራት ተሳትፈዋል። የጠቅላይ ሚኒስትር ጽህፈት ቤት በይፋ ይገልጹ እንዳስታወቀው የውይይቱ ተሳታፊዎች ካነሷቸው ነጥቦች ውስጥ መሰረታዊ ነገሮች ሳይሟሉ ምርጫውን ለማካሄድ መጣደፍ ተገቢ አይደለም የሚለው ይገኝበታል። ጠቅላይ ሚኒስትሩ ግን ምርጫው መራዘም የለበትም ሲሉ የነበሩ አንዳንድ የፖለቲካ ፓርቲዎች የሀሳብ ለውጥ አድርገው ምርጫው እንዲራዘም መጠየቃቸው ህዝብን ማደናገር ነው ሲሉ ይወቅሳሉ። ጠቅላይ ሚኒስትሩ ቀጣዩ ሀገራዊ ምርጫ ከዚህ በፊት ሲነሱ የነበሩ ቅሬታዎች የማይደገሙበት ሆኖ እንዲፈጸም መንግስታቸው በትኩረት እንደሚሰራ ነው የገለጹት። ተሳታፊዎቹ ለምርጫው አስፈላጊ የሆኑ መሰረታዊና ህጋዊ መደላድሎች ይሟሉ፣ የባለድርሻ አካላትና የምርጫ ታዛቢዎች ሚና በምርጫ መተግበሪያ ደንብ መሰረት በአግባቡ ይተግበር፣ ተፎካካሪ የፖለቲካ ፓርቲዎች በህጉ መሰረት በምርጫ ሜዳው የሚሳተፉበት መደላደል ይዘርጋ ሲሉ ጠይቀዋል። ጠቅላይ ሚኒስትሩ የሰጡትን ምላሽ በዳሰሳ ያቀረበው ጽህፈት ቤታቸው የምርጫ ሂደቱን እያስቀጠሉ የሚስተዋሉ ችግሮችን ጎን ለጎን መፍታት እንደሚገባ ጠቁመዋል። የተለያዩ የህዝብ አስተያየቶች የሚስተናገዱበት መደላደል ሊኖር ይገባል የሚለውን የተፎካካሪ ፓርቲዎች ጥቆማ ለዴሞክራሲያዊ ግንባታው አስፈላጊ ነው ሲሉ ጠቅላይ ሚኒስትሩ ገልጸውታል። ገዢው ፓርቲን ጨምሮ በሁሉም የፖለቲካ ድርጅቶች ውስጥ የስነ ምግባርና የሙስና ድርጊቶችን መከላከል አስፈላጊ መሆኑንም አስረድተዋል። መንግስት በቅድመ ምርጫ ወቅት የሚያጋጥሙ ችግሮች በሚፈቱበት አቅጣጫ ዙሪያ እየመከረ መሆኑንና ቀጣዩ ሀገራዊ ምርጫ ዴሞክራሲያዊ፣ ፍትሐዊና ሁሉን አሳታፊ እንዲሆን ይሰራል ብለዋል ጠቅላይ ሚኒስትሩ። ከመሬት ይገባኛል ጋር ተያይዞ ለረጅም ዓመታት የዘለቀ ጥያቄዎች መኖራቸውን ያረጋገጡት ጠቅላይ ሚኒስትሩ ጥያቄዎቹ ምላሽ የሚያገኙት የይገባኛል ጥያቄ በሚነሳባቸው ክልል ህዝቦች ጋር በሚደረግ ምክክርና ይህንኑ ችግር ለመፍታት የተቋቋመው ኮሚሽን በጥናት ላይ ተመርኩዞ በሚያቀርበው ምክረ ሀሳብ መሰረት ነው ብለዋል። ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በተደረገው ውይይት ጠቅላይ አቃቢ ህግ ዶክተር ጌዲዮን ጢሞቴዎስ በቀጣዩ ሀገራዊ ምርጫ ፋይዳና ተዋናዮች ሚና የመነሻ ሀሳብ አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። አሁንም እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ወደ ቀጣዩ ፕሮግራማችን ስናመራ በትግራይ ክልል የተነሳውን ግጭት ሸሽተው ወደ ሱዳን የገቡ በሺዎች የሚቆጠሩ ኢትዮጵያውያን በሱዳን ስደተኞች ካምፕ ውስጥ ከኮቪድ-19 ወረርሽኝ ጋር ተጋፍጠዋል። ምንም እንኳን እስካሁን ድረስ በተጨባጭ የተረጋገጠ የኮቪድ-19 ስርጭት ባይኖርም ስጋቱ ግን አይሏል። የአሜሪካ ድምጿ ነባ ሞይዲን ከስደተኞች ካምፕ የላከችውን ኤደን ገረመው ታቀርበዋለች።
ባለፈው አንድ ወር ጊዜ ውስጥ ከ45,000 በላይ ኢትዮጵያውያን ስደተኞች ግጭት ካለባቸው የትግራይ ክልል ተነስተው የሱዳን ድንበርን በማለፍ በምስራቃዊ የስደተኞች ካምፖስ ገብተዋል። ስደተኞቹ በጋዳሪፍና ካሳላ ከተሞች ባሉ 3 የስደተኛ ጣቢያ ውስጥ ይገኛሉ። የ32 ዓመቱ ተስፋዬ አሊና ነፍሰ ጡር ባለቤቱ ግጭቱ ከተከሰተበት የሁመራ ከተማ ሸሽተው ነው የመጡት። ነገር ግን አሁን በስደተኞች ጣቢያ ውስጥ ያለው መተፋፈግ የኮቪድ-19 ስጋት ፈጥሮባቸዋል።
ተኸልካው ከተማ ሰይት ሁመራ አዩ ከተማ ሰይት ሁመራ ቀደም ከል ኮሮና ቫይረስ
በሀገር ውስጥ የነበረውን ግጭት ሸሽቼ ነው ወዲህ ወደ ሱዳን የመጣሁት። አሁን መንግስት ሁመራን ተቆጣጥሮታል። ሁመራ ያለን የኮሮና ቫይረስ በጥቂቱ ተመዝግቦ ነበር። አሁን እዚህ ካምፕ ውስጥ ባለው አኗኗራችንና የውሃ እጥረት ሳቢያ ታዲያ ቫይረሱ ይበልጥ ይዛመታል ብዬ ሰጋለሁ።
በትንሽ ድንኳን ወይም ክፍል ውስጥ 6 የሚሆኑ ስደተኞች በሚኖሩበትና የውሃና የሳሙና እጥረት ባለባቸው በተጨናነቁት የስደተኞች ጣቢያ ውስጥ አካላዊ ርቀትን መጠበቅ አስቸጋሪ ነገር ነው። ብዙ ሰዎችም ምግብ፣ ውሃና ብርድ ልብስ ለማግኘት በአንድ ቦታ ይሰባሰባሉ። የጤና ባለሙያዎች ስደተኞቹን ለኮሮና ቫይረስ ተጋላጭ የሚያደርጓቸውን ነገሮችና እንዴት ራሳቸውን መጠበቅ እንደሚችሉ ያስተምራሉ። በተጨማሪም በካምፕ ውስጥ የለይቶ ማቆያዎች ተቋቁመዋል። ዶክተር አይዛክ ዩሱፍ በኡምራክባ ካምፕ ክሊኒክ ውስጥ የጤና ባለሙያ ናቸው። የስደተኞቹን መጨናነቅ ለኮሮና ቫይረስ አስጊ መሆኑን ይገልጻሉ። ስጋቱን የሚጨምረው ደግሞ አንዳንዶቹ ስደተኞች በግጭቱ ቀጠናዎች ውስጥ ከነበሩ የኮሮና ቫይረስ ለይቶ ማቆያዎች ውስጥ የመጡ ናቸው የሚል ወሬ መናፈሱ መሆኑንም ጨምረው ያስረዳሉ።
The high population and the big number of refugees represent a risk factor for the spread of the virus.
እጅግ ብዙ ቁጥር ያላቸው ስደተኞች በአንድ ላይ መሰባሰባቸው ለኮሮና ቫይረስ ተጋላጭ አድርጋቸዋል። አንዳንዶቹ እንዲያውም ጦርነቱ በነበረባቸው አካባቢዎች ካሉ ለይቶ ማቆያዎች ሳይመጡ እንዳልቀሩ ጥርጣሬ አለ።
በሱዳን የኮሮና ቫይረስ ወረርሽኝ ለሁለተኛ ጊዜ አገርሽቷል። 17,000 የሚሆኑ የኮሮና ቫይረስ ተጠቂዎች የተገኙ ሲሆን የሟቾች ቁጥርም አይሏል። ይህን ተከትሎ መንግስት ዩኒቨርሲቲዎችንና ትምህርት ቤቶችን የዘጋ ሲሆን ተጨማሪ እገዳዎችን እንደሚያስተላልፍም ይጠበቃል። የተባበሩት መንግስታት የስደተኞች ጉዳይ ተቋማት ይህንን ቀውስ ለማገዝ ዓለም አቀፍ የእርዳታ እጆች እንዲዘረጉ ጥሪ አድርጓል። ስደተኞቹም በካምፖች ውስጥ አነስተኛ ገበያዎች ችን በማቋቋም ከሁኔታው ጋር ለመላመድ እየሞከሩ ነው። በተመሳሳይ የሱዳን መንግስት እየጨመረ ያለውን የስደተኞች ቁጥር ለመቋቋም ከዋና ከተማዋ ካርቱም 250 ኪሎ ሜትር የሚገኝ አዲስ የስደተኞች ጣቢያ እያቋቋመ ይገኛል።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። ጋሽ ወብና ባክሉን እንዲታፍተኛ
ያሽ ፈውዳው ዳማቶችሽ ዙጋይ አካባጭ ናክስስካው በገባሁበት ጋብተች ዛሬም አብራሽ ናሺ ማማዬ ማማዬ ቦቦ ማማዬ ቦዋይ Ethiopia yellow one one Antilo yamilo Mamaye mamaye lo wa wa Antiye ngobobo Iwoti shana unyi batame Yanti Baikodi ni mamaye wa